ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
አቶ ተሸመ ብርሃኑ ከማል 15 የህፃናት 11 ያዋቂዎች ሌላም አራት ለህትመት ያልበቁ መጽሐፍት ደራሲ ናቸው። ከዛም ባሻገር ከ2000 የሚቆጠሩ መጣጥፎችን በተለያየ ርዕሰ ጉዳዮች ላይ ጽፈው ለአንባቢያን አቀርበዋል። ከሰሞኑም የእስልምና ስልጣኔ በኢትዮጵያ በሚል አንድ መጣጥፍ ለህትመት አብቅተዋል። ደራሲ ተሸመ፣ ኢትዮጵያ ውስጥ የእስልምና ስልጣኔ ሲባል መነሻው ከየት ነው? ስልጣኔ ውስጥ የሚፈረጀው እንዴት ነው?
ደግ በመጀመሪያ ስለጋበዝከኝ ከልብ አመሰግናለሁ። ወደ እስላማዊ ስልጣኔ ከመግባታችን በፊት ስልጣኔ ምንድን ነው የሚለውን ብናይ፣ ስልጣኔ የሚለው ቃል ሰለጠነ ከሚል ግስ የሚወጣ ሲሆን ትርጉሙም እድገት፣ ዘመናዊነት፣ ከፍተኛ የእውቀት ደረጃ ነው። ሰለጠነ ማለት ደግሞ አንደኛው ትርጉሙ አደገ፣ ተሻሻለ፣ ዘመናዊ ሆነ፣ ከፍ ወዳለ የእውቀት ደረጃ ደረሰ ብለው ይተረጉሙታል። የኢትዮጵያ ቋንቋዎች አካዳሚ የኢትዮጵያ ቋንቋዎች ጥናትና ምርምር አማርኛ መዝገበ ቃላት ምንድን ነው የሚለው፣ አንድ ነገር መስራት ወይም ማድረግ ለመደ፣ አወቀ ሲልና ተሻሻለ፣ ንቁ ሆነ፣ ጠለጠፈ፣ ሙያ ተማረ፣ ተካነ እያለ ይገልጸዋል። የአረብኛ ትርጉሙ ደግሞ ታድራ ከሚለው ቃል ይመሳሰላል። ይሳነላል አረብ የተሰኘው የእውቀት መዝገበ ቃላት ምንድን ነው የሚለው፣ ከከተማ ወይም ብዙ ህዝብ ከሚኖርበት መዲና ጋር ያያይዘዋል። ማለትም ሰው ሰለጠነ ሊባል የሚችለው በገጠር ሳይሆን በከተማ የሚኖር ከሆነ በአንድ ላይ ተሰባስቦ በአንድ ብዙ ሆኖ በመንደር ተከፋፍሎ በስራ ተከፋፍሎ በሙያ ተከፋፍሎ የሚኖር ህዝብ ከሆነ የከተማ ህዝብ ከሆነ ሰለጠነ ወይም ስልጣኔ አለው የሚል በማለት እንትን ይለዋል። ሌላው ዑምራን መደንያ መዲና ተብሎ የሚጠራበት ሁኔታ እንዳለ እንመለከታለን። እስላማዊ ስልጣኔ በምንልበት ጊዜ ሀደረቱል አልኢስላሚያ የሚል ሆኖ እናገኘዋለን። ስለዚህ ስልጣኔ ቀደም ሲል እንደተጠቀሰው ማደግ፣ መሻሻል፣ መለወጥ ሲሆን ይሄ መለወጥ፣ መሻሻል፣ ማደግ የሚገኘው ደግሞ በአንድ ላይ ተሰባስቦ በከተማ መኖር ነው። አንድ ሰው ለብቻው ሆኖ ስልጣኔ ሊያስፋፋ አይችልም ማለት ነው። ለምሳሌ አንድ ገበሬ ብቻውን ሆኖ ወይም በየተወሰኑ ቀበሌዎች ያሉ ሰዎች ስልጣኔ አላቸው ወይ ብሎ መናገር ያስቸግራል ማለት ነው። እስላማዊ ስልጣኔ በመሰረቱ ከእስላማዊ ባህሪያት ጋር ከእስላማዊ እምነት ጋር የተያያዙ ናቸው። ለምን? እስላም በአንድነት መስገድን፣ በአንድነት መኖርን፣ በአንድነት መብላትን፣ በአንድነት መነገድን ያደፋፍራል። ለምሳሌ ነጋዴዎች ለመነገድ የሚችሉት በአንድ ላይ ህብረተሰቡ ተሰባስቦ እየኖረ እንደሆነ ልዩ ልዩ የንግድ ስራዎችን ሊያካሂዱ ይችላሉ። ሱቅ ከፍተውም ሆነ ገበያ ላይ ዘርግተው ሱቃቸው ሊሸጡ ይችላሉ። እንደገና ደግሞ ሸማኔም ሆነው ልብስ ሰፊም ሆነው ወይም ደግሞ ብረታ ብረት ውጤቶች አምራች ሆነው ወይም የእርሻ መሳሪያዎችን አምራች ሆነው ገበያ ለማቅረብ ህብረተሰቡ በአንድ ከተማ መኖር እንዳለበት ያመለክታል። ሌላው እስላም በግልህ ከምትሰግድ፣ በግልህ ከምትጾም፣ በጋራ እየሰገድክ፣ በጋራ እየጸለይክ፣ በጋራ ደግሞ ኢስላሚክ ሪችዋል እየፈጸምክ መኖርን ያደፋፍራል። ስለዚህ በአብዛኛው የእስላም ስልጣኔ አብሮ በመኖር ላይ የተመሰረተ ሆኖ እናገኘዋለን። አንዳንድ መረጃዎች እንደሚያመለክቱት ደግሞ እስላማዊ ስልጣኔ የሚለው ቃል በመጀመሪያ የተጠቀመበት ኢብን ሀልዱን የተባለ የአረብ ተመራማሪ እንደሆነ የሚናገሩ አሉ። እርሱ ምንድን ነው ያለው? ስልጣኔን ሀድራ፣ ዑምራን ወይም ዒልም አልዑምራን እንደሚጠቀምበት ይነገራል። ዒልም አልዑምራን የሚለው ሀረግ የሳይንስ ስልጣኔ ማለትም ሳይንስ በተለይ ስለ ማህበራዊ ሳይንስ እድገት የሚያጠና መሆኑን ይሄው ኢብን ኻልዱን የተባለው አረብ ተመራማሪ ገልጿል። ኢብን ኻልዱን የነበረው ከ9ኛ ክፍለ ዘመን መጨረሻ እስከ 10ኛ ክፍለ ዘመን የነበረ ማለትም ከ872 እስከ 950 የነበረ ሰው ነው። ከሱ ሌላ አልታባሪ የሚባል እና አልመስዑድ የሚባል ኢብን ሐምዛ የሚባልና ሌሎችም የእስላሙ ሊቃውንት ስልጣኔ በማሳወቅ ረገድ ከፍተኛ አበርክቶ እንዳላቸው እንመለከታለን። በ19ኛው ክፍለ ዘመን ከሚታወቁት መካከል ደግሞ ራፊዕ አልታታዊ የሚባል መሐመድ አብዱ እና ሌሎች በርካታ እስላሚ ስልጣኔን ኮንሴፕት ወይም አመለካከት ያሳደጉ ታላላቅ ምሁራን አሉ።
አሁን እንዳስቀመጡት የስልጣኔ ትርጓሜ ገልጠዋል። በተለይም ከስልምና ስልጣኔ አኳያ ስልምና ስልጣኔ መገለጫ ባህሪውስ ምንድነው?
መልካም። የስልጣኔ መገለጫ ባህሪው አንደኛው ትምህርት ነው። እንደሚታወቀው ሁሉ እስልምና በቀላሉና በአጭር ጊዜ ሊስፋፋ የተቻለው እስልምና ትምህርት በየትኛውም አገር በመላው ዓለም በመስፋፋቱ ነው። የእስላማዊ ትምህርት ቤቶች እስከ ኮሌጅ ደረጃ እስከ ዩኒቨርሲቲ ደረጃ በመላው ዓለም ተስፋፍተው እናገኛቸዋለን። ሌላው እስልምና የተስፋፋበት መንገድ በህግ ነው። በሸሪዓ ህግ እስላማዊ ሙስሊሞች የሚዳኙት ወይም ፍትሃዊ ስርዓት የሚያካሂዱት ቁርአንን መሰረት በማድረግ ሐዲሱን መሰረት በማድረግ ነው። ስለዚህ የተጻፈ ህግ አላቸው። ይሄም የስልጣኔያቸው አንዱ ምልክት ይሆናል። ሌላው እስላማዊ ፍልስፍና ነው። ያው እንደምታውቀው በመላው ዓለም ዛሬ ትልልቁ አውሮፓውያን ኢንክሉዲንግ ሬነሳንስ ከአረብ ፍልስፍና ከአረብ የስልጣኔ የፍልስፍና ስልጣኔ ከአረብ አመለካከት እንደተወሰደ በርካታ ሊቃውንት በተለይ ክርስቲያኖቹ ቶማስ አኩዊናስ የመሳሰሉት ለምሳሌ በአውሮፓም እንደ ሬኔ ዴካርት አይነቶቹ እንደገና ደግሞ ታላላቅ ሊቃውንትም እንትን ያሉት ነገር አለ። ስለዚህ በአረቡ አገር እንደነ አቬሮይስ አቢቸማ የመሳሰሉ ታላላቅ ሊቃውንት አርአያ የሆኑ ናቸው። ሌላው እስልምና የሚገለጽበት ባህሪ በመድኃኒት ነው። እስልምና በእስላማዊ ህክምና በጣም የታወቀ ነው። ዘመናዊ ህክምና ዛሬ እዚህ ደረጃ ከመድረሱ በፊት ሙስሊም ሊቃውንት በጣም ታላላቅ ሐኪሞች ነበሩ። ዛሬ ዘመናዊ ህክምና የምንለውም ከዛ ከባህላዊ መድኃኒት የመጣ እንደሆነ ብዙ መረጃዎች መጠቅሶ ማስረዳት ይቻላል። ሌላው በእስላማዊ ስልጣኔ የሚገለጽበት ስነ ፈለክ ነው። እንደሚታወቀው ሙስሊሞች በቀላሉ መቼ እንደሚጾሙ፣ መቼ እንደሚገድፉ እና መቼ ከአንድ ቦታ ወደ ሌላ ቦታ እንደሚንቀሳቀሱ ለማወቅ ሰማዩን አይተው ምርምር አድርገው ማለትም አስትሮኖሚካል የሆኑ ሪሰርችስ ኢንቨስቲጌሽንስ አድርገው ነው። ለምሳሌ ከአንድ የሰሜን ፀሐይ ኮከብ በመቼ እንደምትወጣ፣ ዝናብ መቼ እንደሚመጣ ወይም ዘመኑ ምን እንደሚሆን የሚመራመሩበት ስነፈለክ ነበረ። ይህም ስነፈለክ ዛሬ በመላው ዓለም ተስፋፍቶ ከፍተኛ ደረጃ ላይ ደርሷል። ሌላው እነ ማጅላን እነ ቫስኮ ደ ጋማ እና የመሳሰሉት አሳሾች በመላው ዓለም ከመዞራቸው በፊትና ዓለምን አይተናል ብለው ሰፊ መግለጫ ከመስጠታቸው በፊት ሙስሊም ሊቃውንት ወይም አሳሾች በመላው ዓለም ይዞሩ ነበር። ለምሳሌ እነ ኢብን ባጡጣ አይነቶቹ ወደ 117,000 ኪሎ ሜትር ያህል በየብስና በባህር እንደሄዱ እንመለከታለን። ከዛ በበለጠ ደግሞ አልመስዑዲ የተባለው ሰው እንደዚሁ በጣም ሰፊ የሆነ ግዛት በ10ኛው ክፍለ ዘመን እንደሄደ እንመለከታለን። ኢብን ባጡጣ በ14ኛው ክፍለ ዘመን የነበረ ነው። ሌላው ትልቁ የእስልምና መገለጫ ግብርና ነው። እስላም ግብርናን በእጅጉ የሚያበረታታ ሲሆን ሌላው እስላማዊ ስልጣኔ እንትን የሚለው ግንባታና ውበት ያለው ግንባታ ለምሳሌ በመላው አረብ ሀገር ብትንሄድ በጣም ውብ የሆኑ ህንፃዎችን መስጊዶችን እንመለከታለን። እነዛ መስጊዶች ከእምነቱ ጋር የተያያዙ ጽሁፎች የሚያርፉባቸው፣ ውበቶች የሚያርፉባቸው፣ ቁርአኑ ላይ የተገለጹ ነገሮች ውብ በሆነ መንገድ የሚገለጹባቸው ናቸው። እና ሌላው የንግድ ክፍለ ኢኮኖሚ እንደሚታወቀው ሁሉ ሙስሊሞች በመላው ዓለም ንግድ በማስፋፋት በኩል እጅግ በጣም የታወቁ ናቸው። ያለምንም ጥርጥር ከአውሮፓ እስከ ሩቅ ምስራቅ ድረስ የአረብ ነጋዴዎች ሙስሊም ነጋዴዎች ይሄን አድርገዋል። ከንግዱ ጋር ደግሞ እስልምናን ለማስፋፋት ችለዋል። ስለዚህ አሁን የትሬድ ሩት የምንለው ለምሳሌ አሁን ቻይና የምትትለው የትሬድ ሩት እና ሌሎች ነገሮች ከዚህ ጋር ይተያያዛሉ። እደ ጥበብም እንደዚሁ ምናልባት የኢራቅን፣ የሶሪያን፣ ቱርክን ለምሳሌ ምንጣፎች፣ ህንፃዎች እና ጌጦች ይሄ ጎራዴ ላይ የሚሳሉ ነገሮች በምንመለከትበት ጊዜ እስላማዊ የእደ ጥበብ ስራ በጣም ከፍተኛ ደረጃ ደርሶ እንደነበረ እንመለከታለን። ሌላው መገለጫው ስነ ጽሁፍ ነው። እንደሚታወቀው ሁሉ እስላማዊ ስነ ጽሁፍ ከኢስላም መምጣት በኋላ በከፍተኛ ደረጃ ተስፋፍቷል። ለምሳሌ በዓለም የሚታወቁ በርካታ እጅግ በርካታ የሆኑ የስነ ጽሁፍ ሰዎች አሉ። እንደነ ሩሚ፣ እንደነ ሐፊዝ፣ እንደነ ከቢር፣ እንደነ ኢብን አጣር በርካታ በጣም ብዙ የሆኑ የስነ ጽሁፍ ሰዎች እነ ኢብን አልዓረቢ ጭምርና ጠንካራ የሆኑ የስነ ጽሁፍ ሰዎች እንዳሉ እንመለከታለን። ስለዚህ እስላም በስነ ጽሁፍም ረገድ የሚገለጽ መሆኑን እናያለን።
ከደራሲ ተሾመ ብርሃኑ ከማል ጋር እስላማዊ ስልጣኔን በተመለከተ ያካሄድነው ቃለ ምልልስ በዚሁ አልተጠናቀቀም። በቀጣዩ ክፍል በኢትዮጵያ የእስላማዊ ስልጣኔ መነሻና የመንዙማን ማህበራዊና መንፈሳዊ ሚናዎች አስመልክተው ይናገራሉ።
እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ።
SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.